the voice of America.
በአህጉራችን ስለ ፊደል ካስትሮ ያለው ስሜት ተመሳሳይ ነው ብለዋል የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኢራስሙስ ሙኤንቻ። ምክትል ሊቀመንበሩ ለአሜሪካ ድምጽ በሰጡት ቃል ከርሳቸው የተሻለ ወዳጅ ሊኖረን አይችልም ሲሉም ተናግረዋል። ኩባ የተማሩ ኢትዮጵያውያን አዲስ አበባ ውስጥ ባዘጋጁት የስንብት ስነ ስርዓት ላይ ሚስተር ኢራስሙስ ሙኤንቻን ያነጋገረው እስክንድር ፍሬው ተከታዩን ልኮልናል።
የሲያር ባሬን ወረራ ለመመከት የተደረገው ጦርነት አብቅቷል። የተወው ጠባሳ ግን አዲስ ነበር። የሰሜኑ ጦርነት ደግሞ የመቀዝቀዝ አዝማሚያ አላሳየም። በዚህ ሁሉ መሃልም በርካታ ኢትዮጵያውያን ታዳጊዎች ወላጆቻቸውን ያጡ አሳዳጊ አልባ የሆኑ ነበር። ያንንም ነው የደርግ መንግስት በእነዚህ የመስራቅና የሰሜን ጦርነቶች የተሰው ወታደሮችን ለታ ለመከፈል እነዚህን ወላጅ አልባ ልጆች ወደ ወዳጅ ሀገራት መላክ የጀመረው። ኢትዮጵያውያኑን ታዳጊዎች እጃቸውን ዘርግተው ከተቀበሉ ወዳጅ ሀገራት አንዷ ደግሞ የፊደል ካስትሮ ኩባ ነበረች። በዚህ መንገድ በዚያች ሀገር የተማሩ ኢትዮጵያውያን ቁጥር 5000 መሆኑን የኩባና የኢትዮጵያ ህዝቦች ወዳጅነት ማህበር የመጀመሪያው ሊቀመንበርና የመታሰቢያ ስነ ስርዓቱ አስተባባሪ ይብራህ ማህሪ ለአሜሪካ ድምጽ ተናግረዋል። በ1970ዎቹ መጀመሪያ አባታቸውን በሰሜኑ ጦርነት የተነጠቁት ከ14 አመት እድሜያቸው ጀምሮም ለ11 አመታት በኩባ የተማሩት አርክቴክቱ አቶ ይብራህ እንደሚሉት ኢትዮጵያውያን የካስትሮን ውለታ አልዘነጉም። በርሳቸው የሚመራ ኮሚቴ አቋቁመውም ለመታሰቢያ ስነ ስርዓት እየተዘጋጁ መሆኑን አስረድተዋል። ስነ ስርዓቱም ጥቁር አንበሳ ሆስፒታል አጠገብ በሚገኘው የኢትዮ ኩባ ወዳጅነት ፓርክ በመጪው እሁድ እንደሚካሄድ የተለያዩ እንግዶችም እንደሚገኙ ገልጸዋል።
የእሁድ ፕሮግራም ላይ ምን እንደገኘው በኩባ የተማሩ ኢትዮጵያውያን እንደገኙ ከዛ በተጨማሪ እንግዲህ ከአምባሳደሩ ጋር በተነጋገርን መሰረት እንግዲህ ኩባ
ለኢትዮጵያ የኩባ አምባሳደር ጋር ተነጋግራቸዋል በጉዳዩ ላይ
እና ኩባ ለአፍሪካ ያደረገችው አስተዋጽኦ ቀላል ስላልሆነ የአፍሪካ አምባሳደሮች በቦታ ላይ እንዲገኙ ጋብዘናቸዋል። እንዲሁም የላቲን አሜሪካ አምባሳደሮችም እንደዚሁ እንዲገኙ ጋብዘናቸዋል እና የውጭ ጉዳይ ሚኒስቴር በኢትዮጵያ መንግስት በኩል ደግሞ እንደዚሁ ይጋርደናል። እዛ ፕሮግራም ላይ እነዚህ ትልቅ ባለስልጣናትና አምባሳደሮች ከኩባ ከተማሩ ኢትዮጵያውያን ጋር አብረን ፕሮግራሙን እናሳልፋለን ማለት ነው።
በወቅቱ እዛ ስትማሩ የነበራችሁ ኢትዮጵያውያን ፍቅራችሁ የሚመነጨውስ እሳቸው በኩባ ሲወደዱ ስላያችሁ ነው ወይስ በተናጠል ከኢትዮጵያውያን ከእናንተ ከራሳችሁ ጋር አያይዛችሁ ነው ለእሳቸው የነበራችሁ ስሜት?
ምንም ከህዝቡ ጋር ገናኝተን አይደለም። እኛው ራሳችን ልዩ ፍቅር ነው ያለው። ምክንያቱም እስከ ትምህርት ቤት ድረስ እየመጡ ሞራል ይሰጡን ነበረ። ተግተን እንድንማር ይመክሩን ነበረ። እንግዲህ በሁለት መንግስታት በነበረው ስምምነት መሰረት መደረግ የሚገባውን ነገር በሙሉ ሙሉ ከፍቅር ጋርና ከማንኛውም የትምህርት አቅርቦት ጋር በፍቅር ስላስተማሩን እኛም ልዩ ፍቅር ነው ያለው። ምክንያቱም እዛ የነበርነው የጠቅላላ አፍሪካ ሀገሮች ተማሪዎች ነበር ማለት እንችላለን። እንግዲህ አሁን እንትኑ በመረጃ እንደማቀው እስከ 60,000 የሚሆን አፍሪካን ተምሯል። አፍሪካ ኮሞስ የሌሎች አህጉራት ጨምር ማለት ነውና ሁሉም ስሜቱ የነበረው በፊደል ላይ የነበረው ህዝቡ በሚወደው መሰረት ይዞ ሳይሆን እኛው ራሳችን በነበረን ግንኙነትና ፍቅር ልዩ ፍቅር ያለን እንደሳቸው እና በአጠቃላይ ይሄ ነው 5000 ተብሎ ይገመታል። እና እዛም ወጣቶች ደሴት የሚባል ሀቫና ርቀት ባለው ትልቅ ደሴት ነች። የኩባ ትልቋ ደሴት ወጣቶች ደሴት ትባላለች። እዛ የተለያዩ የአፍሪካና የሩቅ ምስራቅ የላቲን አሜሪካ ተማሪዎች ነበሩ። ከነዚ ውስጥ ኢትዮጵያኖች አራት ትምህርት ቤት ነበረ እና አራት ትምህርት ቤቶች ደግሞ በአራት ስያሜ የተሰየሙ ነበሩ። ከአራተኛ ክፍል ጀምሮ እስከ ሰባተኛ ክፍል የሚማሩበት፣ ከስምንተኛ እስከ ዘጠነኛ የሚማሩበት እና ሀይ ስኩል እንደዚያ የሚማሩበት የተለያየ ደረጃ ያላቸው ትምህርት ነበር እና ሀይ ስኩሉ መንግስቱ ኃይለማርያም ትምህርት ይባላል። ከዛ ሴኔ 21 የሚባል ነበረ። ቆሬና ካራማራ የሚባል ነበሩ። ያው ካራማራ የተሰየመው በምስራቅ ጦርነት በተደረገ ኩባውያን በብዛት የተሳተፉበት ጦርነት ቦታ ስለሆነ ካራማራ የሚባል ስያሜ የተሰጠው ነው።
እንግዲህ የነገሩኝ እስከ ሁለተኛ ደረጃ ያለውን ነው። ዩኒቨርሲቲ
ደግሞ 14 ክፍለ ሀገር አለ ኩባ። እያንዳንዱ በየተመደበበት ዩኒቨርሲቲ እና ትምህርት አይነት የተመደበ ደግሞ የተለያዩ ዩኒቨርሲቲዎች የገቡ ነበሩ እና ስንቀላቀል ያው ከማንኛውም ከኩባውያን እና ከተለያዩ ሀገሮች የመጡ ተማሪዎች ተቀላቅለን ነው የተማርነው። እንደ ማንኛውም ዩኒቨርሲቲ እንደሚያካሄደው ስርዓቱን ተከትሎ ማለት ነው።
እንግዲህ እስቲ አሁን ኢትዮጵያ ውስጥ ያዘጋጃችሁት ስላለው መታሰቢያ ስነ ስርዓት እንነጋገር። ፊደል ካስትሮ በ90 አመታቸው ከዚህ ዓለም በሞት ተለይተዋል። ሰሞኑን ምን ነበር ያሳደረባችሁ ስሜት? መቼም ትደዋወላላችሁ እዛ የተማራችሁ ኢትዮጵያውያን አሁን እዚህ ያላችሁት እርስ በርሳችሁ ትገናኛላችሁ ማህበር እንዳላችሁም ነግረውኛልና ምንድነው መሞታቸው ስትሰሙ ያደረባችሁ ስሜት? አቶ ኢብራ
እንግዲህ እውነት ለመናገር ከጫፍ ከጫፍ ያሉት ኢትዮጵያውያን በኩባይ ተማሩ ከፍተኛ ሀዘን ነው የሰማቸው። ወዲያውኑ ነው ተሰባስበን ይሄ ነገር ስሜታችን ለመግለጽ የእሳቸው ሞት ስሜታችን ለመግለጽና የፍቅራችን ለመግለጽ ፕሮግራም አዘጋጅተናል። እንዲያውም ትናንትና እዛ የኢትዮ ኩባ ፍሬንድሺፕ ፓርክ ላይ ስብሰባ ካሄደን
ኢትዮ ኩባ የወዳጅነት አደባባይ ላይ
ስብሰባ አድርገን ያው ምን ማድረግ እንዳለብን ተነጋግረን እሁድ የቀብሩ ስነ ስርዓት ጊዜ ተግላላ የኩባ ምሩቃን እዛ አደባባይ ላይ ተገኝተው የክብር ፊርማቸው ሊያኖራሉ።
ቀደም ሲል አንስቼ ቦታለሁ በተለያየ መንገድ ይህንን ጥያቄ፣ ካስትሮ ለምን ኢትዮጵያ ውስጥ ይታሰባሉ? ለምን ልታሰቧቸው? ለእሳቸው የመታሰቢያ ስነ ስርዓት ለማዘጋጀት ለምን አስፈልጋችሁ?
ካለ ፍቅር አንጻር ነው። ለተደረገልን ውለታ መልስ ለመስጠት ቀላል አይደለም። እኛ 5000 የምናክል ኢትዮጵያኖች በተለያየ አገሪቷ ክፍል በተለያየ ስራ ላይ የምንገኘው የዛ ህዝብ ውጤት ነው። ያ ህዝብ ስላደረገልን ነው። ያ ህዝብ ማለት ደግሞ ፊደል ካስትሮ ነው። እና ኢትዮጵያ ካስትሮ ፍቅርን ለመግለጽ ብለን ነው ያን ፕሮግራም ያዘጋጀነው። ሀዘናችን ለመግለጽ ከህዝቡ ጎን መሆናችን ለመግለጽ
ኩባን ለግማሽ ምዕተ ዓመት ያስተዳደሩትን የፊደል ካስትሮን ከዚህ ዓለም በሞት መለየት ምክንያት በማድረግ በዚያ ከተማሩ ኢትዮጵያውያን ጋር የተደረገ ቃለ መጠይቅ ቀጣይ ክፍል በሌላ ዝግጅት ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።